ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 8 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም አሉላ ከበደ ነኝ።
ከሁለት ዓመታት በኋላ የሚካሄደው ሀገር አቀፍ ምርጫ ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታወቁ።
የጸጥታና የደህንነት ተቋማት ከፖለቲካ ወገንተኝነት ሊጸዱ ሕገ መንግሥታዊ ሥርዓቱን
ጠቅላይ ሚኒስትሩ በሚሌኒየም አዳራሽ ባደረጉት ንግግር ላይ የተቀናበረ ዘገባ በአብይ ርዕስ ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከሁለት ዓመታት በኋላ የሚካሄደው ሀገር አቀፍ ምርጫ ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የመብቶች ጥቃት ያስከተሉና ለኢፍትሃዊነትም ምክንያት የሆኑ ሕጎች እንደሚፈተሹና ማሻሻያ እንደሚደረግላቸውም ተናግረዋል። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጁን ግን ጉዳይ አላነሱም። ዶክተር አብይ ትናንት በሚሊኒየም አዳራሽ ያደረጉትን ንግግር በአብይ ርዕሳችን እንመለከተዋለን።
በአስቸኳይ ጊዜ አዋጁ ለብዙ ሳምንታት ታስረው የቆዩ ሶስት እስረኞች ዛሬ ተለቀቁ። በአስቸኳይ ጊዜ አዋጁ አስፈጻሚ የማዘዣ ማዕከል የካቲት 29 2010 ዓ.ም ታስረው በማዕከላዊ እስር ቤት ከቆዩ በኋላ በቅርቡ ወደ አዲስ አበባ ፖሊስ የተዛወሩት የአምቦ ዩኒቨርሲቲው መምህርና የኢንተርኔት አምደኛ አቶ ስዩም ተሾመ መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና ሌሎች 11 ሰዎችን ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምፅ ገልጸዋል። ክቡራትና ክቡራን አድማጮች፣ ይህንን ዘገባ የተመለከተ ዘርዘር ያለ ሪፖርት ይኖረናል።
ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት እንደተፈጸመባት ከተዘገበው ከሶሪያ ዋና ከተማ አቅራቢያ ከምትገኘው የዶማ ከተማ መርማሪ ቡድን ገብቶ ምርምር ያለመቻሉን ዓለም አቀፉ የኬሚካል ጦር መሳሪያዎች ድርጅት አስታወቀ። የሩሲያና የሶሪያ ባለስልጣናት መርማሪ ቡድኑ ወደ ስፍራው ከመሰማራቱ አስቀድሞ መጠናቀቅ ያለባቸው የጸጥታ ጉዳዮች አሉ ሲሉ ለቡድናቸው መንገራቸውን በእንግሊዝኛው ኦፒሲደብሊው በሚል አጽህሮት የሚታወቀው የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ አህማት ኡምዙኩ ተናግረዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌ ሪያቮኮቭ በሞስኮ ላይ ሲናገሩ መርማሪ ልዑኩ ወደ ዶማ እንዳይገባ የተደረገው የተባበሩት መንግስታት ድርጅት የደህንነትና የጸጥታ ጉዳዮች ጽህፈት ቤት ይሁንታ ባለማግኘቱ ነው ብለዋል። የመንግስታቱ ድርጅት ባለስልጣናት ግን በበኩላቸው ኒውዮርክ ላይ በሰጡት ምላሽ ሩሲያ በምክንያትነት ያቀረበችው ትክክል ያለመሆኑን ተናግረዋል። መርማሪ ልዑኩ ከዶማ ዘልቆ ስራውን መስራት ይችል ዘንድ አስፈላጊውን ሁሉ ፍቃድ ተሰጥቶት ነበር ሲሉ ከተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ አስረድተዋል። ቡድኑ የጠየቀውን አንዳችን ፍቃድ አልከለከልንም ሲሉም አክለዋል። በቡድኑ የማጣሪያ ጥያቄዎች ሊቀርቡላቸው የሚችሉ 22 ምስክሮችን ደማስቆ ድረስ እናምጣላችሁ ሲሉ የሶሪያ ባለስልጣናት የጠየቋቸው መሆኑንም የመንግስታቱ ድርጅት የኬሚካል ጦር መሳሪያዎች ቁጥጥር ዋና ዲሬክተር ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለፕሬዚደንትነት የሞራል ብቃት የላቸውም ሲሉ የፌዴራሉ ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሜ ተናግረዋል። ፕሬዚደንቱ ፍትህን ለማስተጓጎል ለመሞከራቸውም አንዳንድ ማስረጃ አለ ሲሉ ከሰዋል። ፕሬዚደንት ኮሜ የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሜ ኤቢሲ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። በመጽሔት ዘገባለን።
የተባበሩት መንግስታት ድርጅት ጸጥታው ምክር ቤት በሰሜናዊ ማሊ በሚገኘው በመንግስታቱ ድርጅት ወታደራዊ ካምፕ ላይ የደረሰውን የጽንፈኞች ጥቃት በጥብቅ አወገዘ። የቡርኪና ፋሶ ተወላጅ የሆኑ የተባበሩት መንግስታት ድርጅት የሰላም አስከባሪ አባል በቲምቡክቱ ጥቃት ከተገደሉት ውስጥ ናቸው። 7 የፈረንሳይ ወታደሮችን ጨምሮም በርካታ ሰዎች በጥቃቱ መቁሰላቸውን ባለስልጣናቱ አስታውቀዋል። ጥቃቱን ከፈጸሙት አሸባሪዎች 15ቱ በወታደራዊ መልሶ ማጥቃት እርምጃ መገደላቸውን ባለስልጣናቱን ዋቢ ያደረገው አሶሲየትድ ፕሬስ ዘግቧል። ጥቃቱ ማጭበርበር በታከለበት የረቀቀ መንገድ የተወጠነጠነ ነበር ያለው የፈረንሳይ ጦር ሰራዊት ጥቃቱን ከፈጸሙ ጽንፈኞች አንዳንዶቹ የሰላም አስከባሪ አባላቱን ተመስለው ወደ ካምፑ መግባታቸውን ዘርዝረዋል። ሚኑስማ በተሰኘው የእንግሊዝኛ አጽሮት ቃል የሚታወቀው በምዕራብ አፍሪካ የተሰማራው የሰላም አስከባሪ ኃይል መሪ ሙሐማድ ሳልህ ጥቃቱን ተከትሎ ባወጡት መግለጫቸው የመንግስታቱ ድርጅትና የሰላም አጋሮቹ በማያወላውል ቁርጠኝነት ለሰላም ጥበቃ በቆሙበት ይህ ጥቃት ዳግም ያረጋገጠው የአሸባሪ ቡድኖችን የካህዲነት ስራ ብቻ ነው ብለዋል። በተባበሩት መንግስታት ድርጅት የሰላም አስከባሪው ኃይል ዋና ኃላፊ ዣን ፒየር በበኩላቸው በትዊተር አማካኝነት ባስተላለፉት መልእክት በማሊ ሰላም ይሰፍን ዘንድ በምንሰጠው ድጋፍ ሳናወላውል እንቀጥላለን ሲሉ፣ የተባበሩት መንግስታት ድርጅት ጸጥታው ምክር ቤትም ጥብቅ ምርመራ እንድታካሄድና አጥፊዎቹን ሕግ ፊት እንድታቀርብ ሲል ለማሊ ጥሪ ያቀረበበትን መግለጫ በትላንትናው ዕለት አውጥቷል።
በዩናይትድ ስቴትስ እና በቻይና መካከል በዓለም አቀፍ የንግድ ግብይት እና ልውውጥ ዙሪያ የተፈጠረው ውጥረት በግብርናው ዘርፍ ከተሰማሩ አሜሪካውያን ዘንድ የጦፈ ክርክርን ቀስቅሷል። የአሜሪካ ገበሬዎች ለቻይና ገበያ በሚያቀርቧቸው የአሳማ ስጋ፣ የፍራፍሬና እንዲሁም እንደ ለውዝና አልመንድ የመሳሰሉ ምርቶቻቸው ላይ አስቀድሞ ቻይና በጣለችባቸው ተጨማሪ ቀረጥ ከፍተኛ ጫና እንደገጠማቸው ይታወቃል። በጉዳዩ ዙሪያ ቤጂንግ ላይ ያለው ንግግር በንጽጽር የደበዘዘ መሆኑን ዘገባዎች ጠቁመዋል። የመንግስቱ መገናኛ ብዙሃን ቻይና በአቋሟ ጽንታ ትቆማለች የሚል ሀተታ ያዘሉ ረጃጅም ጽሑፎችን አትመው ለንባብ ሲያበቁ፣ አንዳንዶቹም ቤጂንግ ለአሜሪካ ጥሩ ትምህርት የምትሰጥበት ጊዜው አሁን ነው እስከ ማለት ደርሰዋል። ሸማቾች በአንጻሩ የሁለቱን ወገኖች እሰጥ አገባ በቅርበት እየተከታተሉ ናቸው።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርት በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 8 2010 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያም የዕለቱን አብይ ርዕስ
ከሁለት ዓመታት በኋላ የሚካሄደው ሀገር አቀፍ ምርጫ ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የመብቶች ጥቃትን ያስከተሉና ለኢፍትሃዊነት ምክንያት የሆኑ ሕጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጁን ጉዳይ ግን አላነሱም። ዶክተር አብይ ትናንት በሚሊኒየም አዳራሽ ያደረጉትን ንግግር እስክንድር ፍሬው ተከታትሏል። ተከታዩን ዘገባ አጠናቅሯል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ያደረጉት ንግግር በንጽጽር ዘርዘር ያሉ እቅዶች ይፋ የተደረጉበት ነው። ከአዲሱ ጠቅላይ ሚኒስትር ከሚጠብቋቸው እርምጃዎች አንዱ ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ፍትሐዊ ማድረግ መሆኑን የተቃዋሚ ፓርቲ መሪዎች እየተናገሩ ነው። ጠቅላይ ሚኒስትሩም ታዲያ በዚህ ጉዳይ ላይ እንደሚሰሩ ነው በትናንትናው ንግግራቸው ቃል የገቡት።
ትርጉም ያለው ዲሞክራሲያዊ ስርዓት እንዲጎለብት ኢህአዴግ ብቻ ሳይሆን ተፎካካሪ ፓርቲዎችም መጠናከር ሊኖርባቸዋል። ከዚህ አንጻር ቀጣዩ አገር አቀፍ ምርጫ ተአማኒነት ያለው ፍትሐዊ በሆነ መወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክርና የሀሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ።
የኢትዮጵያ የጸረ ሽብር ህግ፣ የበጎ አድራጎትና ማህበራት ህግና የመሳሰሉት ከተለያዩ የህብረተሰብ ክፍሎች፣ ከተቃዋሚ ፓርቲዎችና ከሰብአዊ መብት ተቆርቋሪዎች ከፍተኛ ቅሬታ ሲቀርብባቸው መቆየቱ የአደባባይ ሚስጥር ነው። እነዚህን ህጎች ያልጠቀሱት ጠቅላይ ሚኒስትር አብይ አህመድ ለመብት ጥሰትና ለብሶት ምክንያት የሆኑ ሲሉ የገለጿቸውን ህጎች ለማሻሻል እንደሚሰሩ ተናግረዋል።
የመብት ጥሰት ብሶት ያስከተሉ ለኢፍትሃዊ ምክንያት የሆኑ ህጎችን ህዝብ በሚገኝ ግብዓት በመፈተሽ አስፈላጊውን ማሻሻያ ይደረጋል። የጸጥታና የደህንነት ተቋማት ከፖለቲካ ወገንተኝነት የጸዱ ህገ መንግስታዊ ስርዓቱን እና የሀገር ሉዓላዊነት የሚያስጠብቁ የሀገር ኩራትና መመኪያ ሆነው እንዲቀጥሉ በቅርበት እንሰራለን። በአነስተኛ ክፍያ በሀገር ፍቅር መንፈስ በየምሽጉ በዱር ባህሩ መስዋዕትነት እየከፈለ ያሉ የጸጥታ ኃይሎች ለባንዲራ ያላቸውን ፍቅርና ልዩ ክብር እያደነቅን ተልኳቸውን ለማስፈጸም ሙያዊ ብቃታቸው አድጎ ፕሮፌሽናሊዝም እንዲጎለብት በህግ የሚሰሩ ህግ ሲተላለፉም በህግ የሚጠየቁበት አሰራር በማጠናከር በአንዳንድ አካባቢ ከህዝባችን ጋር የተፈጠረውን አለመተማመንና ቁርሾ ዳግም እንዳይመለስ በመፍታት ከዚህ ቀደም የተፈጠሩ ቁስሎች እንዲሽሩና የልብ ስርዓቶች እንዲታከሙ ከህዝባችን ጋር ሆነን በቁርጠኝነት እንደምንሰራ ላረጋግጥላችሁ እወዳለሁ።
የጠቅላይ ሚኒስትሩን ንግግር ለመከታተል በአዲስ አበባው ሚሊኒየም አዳራሽ ከተሰባሰቡና ቁጥራቸው ወደ 25000 እንደሚጠጋ ከተገለጸው የተለያዩ የህብረተሰብ ክፍሎች አብዛኛዎቹ ወጣቶች ነበሩ። መንግስት የወጣቶችን ችግር እንደሚረዳ በጉዳዩ ላይም ትኩረት ሰጥቶ እንደሚሰራ የገለጹት ጠቅላይ ሚኒስትሩ መልእክት ማስተላልፈዋል።
ወጣትነት የእሳት ጊዜ ነው። ወጣትነት ውስጥ በርግጥም እሳትነትና ከባድ ግለት አለ። ይህንን እሳት ብረት አቅልጡበት፣ ወንዝ ጥለፉበት፣ ተራራ ናዱበት፣ ይህን እሳት ፋብሪካ ገንቡበት፣ ይህን እሳት ፋብሪካ ገንቡበት፣ ድልድይ ያንጹበት፣ ከምንም ከማንም በላይ ደግሞ ይህን እሳት ሕይወት ለማዳን ተገልገሉበት።
ጠቅላይ ሚኒስትር ዶክተር አብይ አህመድ በአራት ወራት ውስጥ ወደ ሚሊኒየም አዳራሽ የመጡት ለሁለተኛ ጊዜ ነው። ከአራት ወራት በፊት ወደዚህ አዳራሽ በመጡበት ወቅት የነበረውን ሁኔታ ካሁኑ ጋር ማነጻጸር የርሳቸው ወደ ጠቅላይ ሚኒስትርነት መምጣት በህብረተሰቡ ዘንድ የፈጠረውን ተስፋ ለማሳየት ያስችላል። ከአራት ወራት በፊት ዶክተር አብይ አህመድ ወደ ሚሊኒየም አዳራሽ ሲመጡ የኦህዴድ ማዕከላዊ ምክር ቤት ጽፈት ቤት ኃላፊና የኦሮሚያ ክልል ምክትል ፕሬዝዳንት ነበሩ። ከክልሉ ፕሬዝዳንት አቶ ለማ መገርሳና ከሌሎችም ከፍተኛ ባለስልጣናት ጋር በመሆን በሰፊው አዳራሽ የተገኙትም በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተፈጠረው ግጭት ለተፈናቀሉ ወገኖች በተዘጋጀ የገቢ ማሰባሰቢያ የሙዚቃ ዝግጅት ምክንያት ነበር። ዶክተር አብይ ከአራት ወራት በፊት በዚያን ቀን ከተመለከቷቸው ነገሮች አንዱ በየወህኒ ቤቱ ያሉ ስረኞችን በተመለከተ መልእክት ያስተላለፈ ሙዚቃና መልእክቱን እንደሚጋራ በተለያየ መንገድ የገለጸ ታዳሚ ነበር። ከአራት ወራት በፊት በዚያ አዳራሽ ተገኝተው ከነበሩት የህብረተሰብ ክፍሎች የተወሰኑት በትናንትናውም ስነ ስርዓት ላይ ተገኝተዋል። ሌሎች በርካቶችም ተቀላቅለዋቸዋል። ፍናንት በአዳራሹ የነበረው መንፈስም አዲሱ ጠቅላይ ሚኒስትር ለታሳሪዎች ጉዳይና ለሌሎችም ያገሪቱ ችግሮች መፍትሄ እንደሚያመጡ ተስፋ የሰነቀ ይመስል ነበር። የኢትዮጵያ ህዝብ የጣለባቸውን ተስፋ ካለፉት ቀናት እንቅስቀሳዎች መረዳታቸውን የገለጹት ጠቅላይ ሚኒስትሩም አደራውን እንደሚወጡ ቃል ገብተዋል።
ባለፉት ጥቂት ቀናት ውስጥ ተስፋ የሰነቃችሁ፣ ብሩህና የተሻለ ቀን እንደሚመጣ እምነት ያሳደራችሁ የሀገሬ ልጆች ተስፋችሁን እንዲሆን ምኞታችሁ እንዲሰምር ከቃላት ባለፈ በተስፋ አደራችሁን ለማክበር ከመቼውም ጊዜ በላይ በትጋት እንደምንሰራ ላረጋግጥላችሁ እወዳለሁ።
በሚሊኒየም አዳራሽ የነበሩ የተለያዩ የህብረተሰብ ክፍሎች ተወካዮች ለአሜሪካ ድምጽ በሰጡት አስተያየት አዲሱ ጠቅላይ ሚኒስትር ባለፉት 27 ዓመታት የነበረውን አካሄድ እንደሚቀይሩ ለውጥም እንደሚያመጡ ተስፋቸውን ገልጸዋል። የፋሽን ዲዛይነር መሆኗን የገለጸችው ሴና ኬቤኪ ግርማ ንግግሩን ከተከታተሉት አንዷ ናት።
ሁሉም ሰው የራሱ ስብዕና አለው። ፓርቲ ቢሆን ሆነ እዛ ፓርቲ ውስጥ የሚመራው ሰው ነገሮችን የሚያካሂደው ሰው ፐርሰናሊቲ ወይም ስብዕና ራሱ የራሱ ድርሻ አለው ብዬ አስባለሁ። ያው ብዙ ሰዎች ጉልቻ ቢለዋወጥ በጣጣፍጥም አይነት ነገር ውስጥ ገብቷል። እኔ ግን የሰው ፐርሰናሊቲ ጥሩ እንደሚሆን ተስፋ አደርጋለሁ።
ዮናስ መኩሪያ የኢትዮጵያ ካይዘን ኢንስቲትዩት ሰራተኛ ናቸው።
በእውነት አገራችን ያለችበትን ያሳለፍነውን ችግር እናቃለን። ለዛ ደግሞ ሁላችንም አሁን ፍላቻን ጭምን በቀልን ትተን አንድ መሆን እንዳለብንና አንድ ስንሆን ደግሞ የማንሻገረው ችግር የማናልፈው ችግር እንደሌለ ያስቀመጡበት መንገድ በጣም ደስ ብሎኛል።
በግል ስራ ላይ የተሰማራችሁ መቅደስ ግዛው ተመሳሳይ ሐሳብ አንጸባርቃለች።
ሰላምን ያመጡልናል ብዬ የማስበው ህዝቡንም ያረጋጉት በአንድነትም ያምኑ ስለሆኑ እኔ በጣም ልዩ ስሜት ነው ያለኝ። እንደውም ቀደም ብዬ ነው እንትን ካልኩበት በፊት የተገኘሁት።
እዚህ የተገኘሽ ስነ ስርዓቱ ላይ?
አዎ።
ምልክቶች የተሻለውን ሰላም ያመጡልናል አንድነት ያመጡልናል ብለሻል። አሁን ባለፉት ጥቂት ቀናት እነዛ ምልክቶች እየታዩ ነው?
አዎ፣ በደንብ እየታየ ህዝቡ በአንድነት ነው፣ በቃ በፍቅር ነው የተቀበላቸው። ማንንም ታክሲ ውስጥ ምን ሄድ ያለንበት የሥራ ቦታም ሁሉም ቦታም በቃ በጣም ደስ በሚል ሁኔታ ነበር የተቀበሉን ያሉት።
ቤዛዊት ደረሰ ትምህርቷን ያጠናቀቀች ወጣት ናት። በአዲሱ ጠቅላይ ሚኒስትር ላይ የተለየ ተስፋ መጣሏን ትናገራለች።
ሚውስናቸው ሳሉት በዛ ከዚህ ቀደም በነበሩት አመራር ላይ ጥሩ ስራ
በነበሩበት ኃላፊነት
ላይ ጥሩ ስራዎችን ሲሰሩ ቆይተዋል። ይሄ ደግሞ ተመረቀ አድርጓቸዋል። ወጣቱን ደግሞ ተስፋ ይጣለበት ዶክተር አብይ አህመድ የነበረው አቋም በጣም አሪፍ ስለነበረ በጠቅላይ ሚኒስትርነት መቶ ደግሞ ቋሚ የሆነ ስራዎችን ይሰራ ብለን ስላሰብን ነው።
ሌላዋ አስተያየት ሰጪ ሀያት ቦርጊቾም የጓደኛዋን ሀሳብ ትጋራለች።
ተስፋ ሰጪ ነገር ያየውባቸው አንደኛ ነገር ከዚህ ቀደም ሰላም አልነበረም በአገሪቱ ውስጥ። ነገር ግን በተመረጡ በሳምንታት ውስጥ በየክልሉ እየዞሩ ሰላምና መረጋጋትን ማስፈናቸው በራሱ ትልቅ ነገር ነው ብዬ አስባለሁ። ስለዚህ ይሄ ደግሞ ለአገሪቱ ለወደፊት ሰላምና መረጋጋት እንዲኖር ያደርጋል ብዬ አስባለሁ።
በግል ስራ ላይ የተሰማሩት አቶ እነቱ አበራም በርካታ ህዝብ ከአዲሱ ጠቅላይ ሚኒስትር ጎን እንደሚሰለፍ ይናገራሉ።
ያለምንም ጥርጥር መላ ኢትዮጵያውያን ከኔ ጀምሮ አስተላለፉ የእውነት ከምር ከልብ እንደሆነ በሙሉ ፐርሰንት ሳልጠራጠር ለእሰን እየተከታተልን ነው። ደግሞም የኢትዮጵያ አምላክ ያደርገዋል።
ህዝቡ የጣለባቸውን አደራ ተስፋ ይወጣሉ ነው ያሉኛሉ።
በእርግጠኝነት ምንም እንኳን እሳቸው አንድ ግለሰብ ናቸው፣ ነገር ግን ኢትዮጵያውያን ከህፃን እስከ አዋቂ እስከ አዛውንት ከጎናቸው የተሰለፈ መሆኑ በሙሉ ልብ ላረጋግጥላቸው ወዳለሁ።
በዚያው በሚሊኒየም አዳራሽ ያነጋገርኩት ባየታከለም አስተያየቱን አካፍሎኛል።
እሳቸው ለየት ያለ ነገር የሚጠበቀው እንግዲህ እሳቸው አሁን በዚህ በነበራቸው ፖዚሽን ያሉ ችግሮችን የበለጠ ውሳኔ እየሰጡ አቅጣጫ እየሰጡ ለማስተካከል የበለጠ አቅም ይፈጥርላቸው አሁን ያሉበት ፖዚሽን ነው። ስለዚህ አሁን በድርጅቱ ውስጥ ያሉ ችግሮችን፣ በሀገሪቱ ውስጥ ያሉ ችግሮችን እሳቸው በሚፈልጉት መልኩ በተሻለ ሁኔታ አገሪቱን ይመራል የሚሉ ካቢኔ በማዋቀር ጭምር ቃል የገቡትን ነገር ያው በተግባር ያሳያሉ የሚል
በሚሊኒየም አዳራሽ አነጋገርኳት። ሄለን ኃይሉም የጠቅላይ ሚኒስትሩ የመጀመሪያ ጥቂት ቀናት ተስፋ ሰጪ መሆናቸውን የምትናገረው
ያው ተረቱን ላውራ አላቅም ከፍትፍቱ ፊቱ የሚባለው ነገር አለ። ቀድሞ ሲገቡ እናቶችን ወጣቶችን ሴቶችን በንግግራቸው በቃ ወኔ ሰጥተው ስለገቡ በተለይ ደግሞ ወጣቱ እንደወለደም ኢትዮጵያን እንደሞትም ኢትዮጵያዊ ብለው በሙሉ ወኔ ወጣቱም ሴቱም እናቱም ሁሉም እንዲነሳሳ አርገው ስለአረቡ የሆነ ወደፊት በቃ ብሩህ ነገር ነው የታየን ተስፋ።
በኦሮሚያ ክልል የመንግስት ሰራተኛ መሆናቸውን የተናገሩት አቶ አስፋው ገለታ አዲሱ ጠቅላይ ሚኒስትር ያገኙት ተቀባይነት ከፍተኛ ነው ይላሉ።
እኔ ደስ የሚለኝ ደግሞ የበፊቱን ቅሬታችንን ልደም አሁን በአዲስ መልክ ወደፊት እንቀጥል ያሉት ስለሆነ የኢትዮጵያ ህዝብ ደግሞ ቅሬታ አይፈልግም። በጣም ጥሩ ህዝብ ነው። ህዝባችን በጣም ደግ መልካም ህዝብ ነው። ለዚህም ነው እስካሁን ድረስ ሲያገር የቆየችው እንጂ እንዲያው ጥሩ አመራር ኖሮትም አይደለም። ይሄ ሁሉ መልካም አስተዳደር ሲጠፋ፣ ህዝብ ሲገደል፣ ተማሪ ሲሞት፣ ህዝብ ሲያልቅ ህዝቡ አሁን ዝም ያለው በጣም መልካም ህዝብ ስለሆነ ነው። ስለዚህ ይህ ህዝብ ከዚህ ሁሉ አሁን ደግሞ አንድነትን አንግቦ የተነሳውን ሰው በጣም ይደግፋል። እኔ አሁን እንዲያው ስር ተሰጥቷቸው ውጡ ብባል የኢትዮጵያ ህዝብ በሙሉ ይጨፍራል ብዬ ነው የምገምተው። በተለይ አሁን ይሄ አስቸኳይ ጊዜ አዋጁ ቢነሳ ህዝቡ እንዲያለ እንደምነሳና እንደምጨፍር ነው ብታይ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሚሌኒየም አዳራሽ ባደረጉት ንግግር ላይ ተጨማሪ አስተያየቶችን ይዤ በሌላ ዘገባ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ያቀቸው የማንነት እንጂ የልማት አይደለም ሲሉ በቅርቡ ከስር የተፈቱት የወልቃይት የአማራ ማንነት ጥያቄ አቅራቢ ኮሚቴ አባል አቶ አጣላይ ዛፌ ለአሜሪካ ድምጽ ገለጡ። ጠቅላይ ሚኒስትር አብይ አህመድ ወደ መቀሌ ተጉዘው ከህዝብ ጋር ባደረጉት ውይይት ላይ የወልቃይትን የአርማጮ ጥያቄ የልማት መሆኑን በመናገራቸው አዝነናል ነው ያሉት። ሲሆን ግርማ ማምሻውን አቶ አጣላይን አነጋግራ ተከታዩን አጠናቅራለች።
እኔ አጣላይ ዛፌ እባላለሁ። የተወለድኩበት ሀገር ወልቃይት ነው። ወልቃይት ብዙን አካባቢ ስለሚያካብል ካሉን ወልቃይት ቃብቻ አየሳ ኪዳነ ምህረት ይባላል። ቀበሌ ገበሬ ማህበሩ እዛው ነው ተወልጄ ያደግኩት፣ መራን ያደግኩት። አሁን እድሜ ወደ 56 እየገባሁ ነው።
አቶ አጣላይ በጣም እናመሰግናለን። ዛሬ እንግዲህ ጋበዝኖት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መቀሌ ተጉዘው ከመቀሌ ከተማ ነዋሪዎች ጋር ለውይይት አድርገው ነበረ። በውይይቱ ጥያቄና መልሶችም ነበሩ። በዛ መካከል እንግዲህ ከተሳታፊዎች በተነሱ ጥያቄዎች ምላሽ በሚሰጡበት ወቅት የወልቃይትን ጉዳይ አንስተዋል። ወልቃይትን በተመለከተ ባለፈው 2 ዓመት ውስጥ በጣም በርካታ ጉዳዮች ተከስተዋል። በዛ ምክንያት ታስራችሁ ነበር፣ አሁን የተፈታችሁትና እስቲ እንደው ጠቅላይ ሚኒስትሩ ይህንን በተመለከተ የተናገሩትን ላሰማዎትና የእርሶን አስተያየት እንውሰድ።
ከዲያስፖራ ጋር ተያይዞ ተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ ከዚህ በፊት። እውነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቀን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረድ ሳይሆን ነዳጅ መጨመር ይሆናል ስራው። ያ እንዲቀር እኔ የምመኘው ወልቃይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መጥተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት። ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት፣ ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድነው? መታችሁ ይሁን ነው። መታችሁ ህዝባችሁ ያለበትን ይሁን። ህዝብ ህዝብ ነው። የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይህን ማገዝ ነው የሚፈለገው የሚያስፈልገው እንጂ ይህን ማጣላት ተገቢ አይደለም።
አቶ አታላይ እንደሰሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጉዳዮች አንዱ የዲያስፖራ የመረጃ ምንጭ ማህበራዊ ሚዲያ ነው ብለዋል። ከዛ አስከትለው ያሉት የወልቃይትና የአርማጭሆን ጉዳይ በተመለከተ ብለዋልና ለዲያስፖራውም ሆነ በአጠቃላይ ለህዝቡ የወልቃይትን ጉዳይ በተመለከተ የመረጃ ምንጩ ማህበራዊ ሚዲያ ነው።
አመሰግናለሁ። የተከበሩ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሐሳብ በመጀመሪያ ክቡር ጠቅላይ ሚኒስትር የተመረጡት አገር ውስጥ ላለው ህዝብ ለመምራትና የአገር ውስጥ ያለው ህዝብ ለማነጋገር ያለውን ሁኔታ ለመረዳት ይመስለኛል በመጀመሪያ መሆን የነበረበት። እንደገና ይሄ በቢሮቸው ያለ በተለያየ ጠቅላይ ሚኒስትር እንግዲህ ወደ 3 ጠቅላይ ሚኒስትር ነው እንኳን ማውቃቸው ሰነዳችን እዛው ቢሮቸው ያለ እሱን አልፈው መጥተው ግን አሁን ስለ ዲያስፖራ ነው እየተናገሩ ያለ። የኢትዮጵያ ህዝብ እዚህ እየጮኸ ያለበት፣ የአማራ ህዝብ እየጮኸ ያለበት፣ የአርማጭሆ የወልቃይት ህዝብ እየጮኸ ያለበት ጉዳይ በግልጽ በሰነድ የተቀመጠ እኮ ነው። ስለዚህ የማህበራዊ ሚዲያ የፌስቡክ የምን የሚባለው ይሄ በየጊዜው አሁንም እነሱ ያሉት ይሁን ያላሉት ይሁን ይሄ ሊጣፍ ይችላል። ማህበራዊ ሚዲያ ምን ጊዜም ይናገራል። ይሄ ተለመደ አሁን የምናውቀው ነገር ነው። ነገር ግን የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም። ሊረዱልን የሚገባው ከ1972 ዓመተ ምህረት ጀምሮ እስከ 83 ከ84 ጀምሮ እስከ 2008 በወልቃይት ህዝብ ላይ ያለው በልዩነት እየደረሰ ያለው በህወሓት እየደረሰ ያለው በደል ወልቃይት ትግራይ ነው አይደለንም አማራ ነን፣ ህገ መንግስታዊ መብታችን በደንብ ይታይልን፣ ወልቃይትን ህዝብ ወርደው አነጋግረውት ከሆነ የወልቃይት ህዝብ ይሄን ብሎ ከሆነ ልማታዊ ጥያቄ የመልካም አስተዳደር ጥያቄ ሊሆን ይችላል። ህዝቡን ወርደው አይደለም እኛ የተወከልነው እንኳን ህዝብ በ50 ሺህ ህዝብ ድምጽ ተፈርሞ ተወክለን ማዕከላዊና ቅሊንጦ ታስረን የተፈታን ሰዎች ወኪሎቹ እያለን እናም እሺ ደግሞ አናስፈልግ ብለው ከሆነም አናስፈልግ ከሆነም የወልቃይትን ህዝብ ወርደው መቼ ቀን አነጋግረውት ነው? የወልቃይት ህዝብ እኮ በዲያስፖራ ተወክሎ አይደለም የሚኖረው። ዲያስፖራው ለራሱ ተሰዶ መኖሪያ አጥቶ ከሀገሩ ለቆ ተፈናቅሎ የኖረ ነው። አገሩን እየናፈቀ አገሩ መምጣት እየፈለገ ግን የእኛ መታሰር የኛ መታፈን የኛ መገደል የኛ መሰደድ የኛ መደብደብ እያየ እንዴት ሆኖ ነው ወደ ሀገር ውስጥ የሚመጣው?
አቶ አታላይ እንግዲህ እንዳሉት ጥያቄው እዛው ኢትዮጵያ ውስጥ ካለን እዛው ወልቃይት ካለንና ከወልቃይት ተወላጆች የቀረበ የተነሳ ጥያቄና ረጅም ጊዜ የሆነው ነው እንጂ ከዲያስፖራ ወደኛ የመጣ አይደለም ነው። ጠቅላይ ሚኒስትሩ አያይዘው ወደ ጥያቄው አይነት ደግሞ አያይዘዋል እንደሰሙትና የጥያቄው አይነት የማንነት ጥያቄ አይደለም። የጥያቄው አይነት የልማት ነው። የውሃ፣ የመንገድ፣ የመብላት ጥያቄ ነው፣ የመልማት ጥያቄ ነው። በሁለቱም አካባቢዎች ድህነት አለ ይላሉ ነው። እንደዚህ አይነት ጥያቄዎች የሉም? እንደዚህ አይነት ጥያቄዎች ተያይዘው አልተነሱም?
እንደዚህ አይነት ጥያቄ አልተነሳም። ያልተነሳበት ምክንያት በግልጽ ማስቀመጥ እችላለሁ። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ አማራ ነን፣ አማራ ያለን ታፍነናል፣ በህወሓት ያለው ቀንበር ይነሳልን፣ ይሄ አማራ አይደለህም ብለው አሁን እየገረፉን እያሰሩን ያለ እሱ ይነሳልን ያለ እንጂ መንገድ፣ ጤና ጣቢያ፣ ሌላው ነገር እኮ መላ ኢትዮጵያ ህዝብ የሚጠይቀው ጥያቄ እኮ ነው። ኖርማል ነው ወይስ እኛ ጭንቅላታችን ልክ አይደለም ማለት ነው? ይህን ስንጽፍ ስለ ማንነት ስንጽፍ ስለ ማንነት ህዝባችን ሲጠይቅ ማንነት ማለት መንገድ እኮ አይደለም። ማንነት ማለት አሁን መተንተን ባያስፈልግ እነሱ ህገ መንግስቱ በእጃቸው ነው ያለ፣ አውጥተው ማየት ይችላሉ። ስለዚህ ማንነት ከመንገድ ጋር አይያያዝም፣ ከጤና ጣቢያ ጋር አይያያዝም፣ ከሌላ ሌላ ትምህርት ቤት ጋር አይያያዝም። እየተማረ እኮ ነው ያለ ህዝቡ። ግን ሲማር ምንድን ነው እየተባለ ያለ? አማርኛ አትማርም፣ በትግርኛ ነው የምትማረው፣ የምጽፈው በትግርኛ ነው እየተባለ አማራ እያለ ሰርግ ሆኖ ለቅሶ ሆኖ መግለጽ የፈለገውን ማንነቱን በአማርኛ አትችልም ተብሎ ታፍኖ ተከልክሎ እየኖረ ነው ያለ። ማንነት ጥያቄና ወይም በእጃቸው ያለ ሰነድና አሁን የሚናገሩት ንግግር በምን አይነት አመለካከት በምን አይነት አስተሳሰብ ህዝቡን እየለኩትና እያዩት እንዳለ ለማንም አይደለም። ይህምቶ ለህሊናቸው ነው። ህሊና ራሱ ከሳሽ እኮ ነው። ምን ተናግረው ነው የሚተኙት? ምን ተናግረው ነው የሚያርፉት? ምን ተናግረው ነው የሚለኩት? ማንን ለማስደሰት ማንን ለማስከፋት ነው ይሄ የሚናገሩት? ይሄ እኮ ኢትዮጵያዊ በኢትዮጵያ ደረጃ አገር እየመሩ ህዝብ እየመሩ ያሉ ሰው እኮ ናቸው። ይሄ እኮ እንደ ግለሰብ እንደኔ እኮ አይደለም። እኔ እኮ አንድ ተመሪ እኮ ነኝ አሁን የምናገረው። ነገር ግን እንደው ለሌላው ህጉን ሲያስቀምጣውታል በእጃቸው ነው ያለ። ላይ ይሉኛል ሰው ይሰማዋል ይሄን ምን ይለዋል ህዝቡ ብለው ትንሽ እንደው ትንሽ አያስቡ ዲያስፖራው ይጠየቅ እስኪ እንገናኝና ይጠየቅ እስኪ ዲያስፖራው የኢትዮጵያ ህዝብ ይስማው እስኪ ዲያስፖራው እኛ ከሆነ ባልሆነ ነገር የቀሰቀስ ነው ወይስ ከሆነ ባልሆነ መንገድ የቀሰቀሰን በምንኖርበት ተወልደን ባደግንበት ሀገር መኖር አልቻልንም በር ተሰብሮ እየታፈነ ያለ የወልቃይት ህዝብ ነው የአርማጭሆ ህዝብ ነው እየተወሰደ እየጠፋ ያለ የአርማጭሆ ህዝብ ነው ምን ስላለ አማራ ነኝ ወልቃይት አማራ ነው ስላለ ያ ሁሉ በተለያየ ቦታ በአማራ ክልል ያለቀው የረገፈው ወጣት ምን ሲል ነው ሲሰርቅና ሲቀጥፍ ያኛ ሲመጣ እኮ አይደለም ወልቃይት አማራ ነው ስላለ ነው እንጂ መንገድ አልተሰራም ሌላ መንግስት ባጀት ይዛል በሚያስፈልገው ጊዜ አጭርና ረጅም እቅድ ይዞ የሚሰራው ስራ እኮ ነው እኮ ለኢትዮጵያ ህዝብ መነገር መቅረብ የማይገባው ለአንድ ቀበሌ እንኳን መቅረብ የማይገባው ንግግር እኮ ነው እየቀረበ ያለ
ታላይ እንግዲህ አሁን ጠቅላይ ሚኒስትሩ ያሉት የህዝቡ ጥያቄ የልማት ጥያቄ ነው የማንነት ጥያቄ አይደለም ነው እርሶ ደግሞ ብዙ የቆየንና በመንግስት መስሪያ ቤቶችም ጭምር በደብዳቤ ገብቶ የሚገኝ ጥያቄያችንን ነው ይያሉ ነው ይሄንን ሁኔታ ጠቅላይ ሚኒስትሩ እንዲረዱትና የናንተን ሐሳብና የሳቸውን ሐሳብ አገናኝቶ ለማስተረቅ ወደፊት ምን ቢደረግ ወይም ምን ሁኔታ ቢፈጠር ልንሰማ እንችላለን ይላሉ
እኛ ምንሰማው መጀመሪያ ለመስማት ዝግጁ የሆነ ልብ እንፈልጋለን ከዛ በመቀጠል ፌዴሬሽን ምክር ቤት 2008 መጋቢት 27 ቀን ለትግራይ መንግስት የወልቃይትና የጠገዴ የማንነት ጉዳይ ጥያቄው እንዲመለስ ወደናንተ መልሰናል ብሎ የጻፈው ደብዳቤ በእጃችን አለ ማስረጃችን። አሁን ጠቅላይ ሚኒስትር እሱን አይተውታል አላዩትም እሱ ተከድኖባቸዋል ወይስ ተገልጣ አይተውት እየካዱት ነው? ይሄ በዚህ ማስረጃዎቻችን ቢታዩ ሰነዶቻችን ቢታዩ በፌዴሬሽን ምክር ቤት ብቻ አይደለም ለጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትር የነበረው አቶ ኃይለ ማርያም ደሳለኝ ይያሉ አስገብተናል ኦሮሚያ ክልል ቢሮ እንኳን ወስደን አስገብተናል ደቡብ ክልል ወስደን እዛው አዲስ አበባ የሚገኘው ቢሮአቸው አስገብተናል በአዴን ለባዴንም ባህር ዳር ወስደን አስገብተናል መቀሌ ወስደን አስገብተናል ሁመራ ወስደን አስገብተናል ሰጥተናቸዋል በእጃቸው ተቀብለው አይተውታል ስለዚህ ይሄ ለማዳፈን መሞከር ማለት ምን ለማለት እንደፈለጉ አናውቅም ስለዚህ ሰነዶቻችን ማስረጃዎቻችን ናቸው የታሰርንበት ጉዳይ ማስረጃችን ነው የሞቱት ወንድሞቻችን ማስረጃ ናቸው የታሰሩት ወገኖቻችን እስካሁን ያልተፈቱ ማስረጃዎቻችን ናቸው እንጂ ዲያስፖራ ለኛ ማስረጃ አይደለም ሲመረው ሲከፋው ተሰዶ ከሀገር የወጣ ነው በትክክል ማነጋገር ከፈለጉ እሱን እንደ ዲያስፖራ ያነጋግሩ እናም ደግሞ እንደ ነዋሪ መታወቂያ ይዞ እንደሚኖር እንደ አንድ ዜጋ ብሔሩ እንደተነጠቀ ሰው በሀገራችን ያለን ኢትዮጵያዊ እስከማይመስል ድረስ ራሳችን እያሰቃዩን ያለው ነገር ቀርበው ከኛ ጋር መነጋገር የሚችሉ ከሆነ እንዲያው ለመቅረብ የሚያቀርቡን ከሆነ ቀርበን እንነጋገር ዲያስፖራውን ለራሱ ያናግሩት ቢፈልጉ ቀላቅለው ያናግሩት ያኔ እንናገርና ሰነዳችን ይታይና ያሳለፍናቸው የጠፋው የሆነው ነገር ሁሉ ይታይና ከዛ በኋላ የሚሉትን ነገር ማለት ይችላሉ። ቀድሞ ወደዚህ ድምዳሜ መምጣታቸው ግን ለእኛ ቅር ብሎናል።
አቶ አታላይ ዛፌ እንግዲህ ካለን ሰዓት አንጻር እዚህ ላይ እናብቃና ከዚህ ቀደምም እናንተን ባነጋገርንበት ወቅት ወደ ጉዳዩ ላይ ካሁን ድረስ ተመልሰን በውይይት አልመጣንም። ምክንያቱም በጣም ብዙ ወገኖችን በዚህ ጉዳይ ላይ አብረን እኩል ማነጋገር ስላለብን ለዛሬ እንግዲህ ጠቅላይ ሚኒስትሩ የሰጡት አስተያየት ላይ ተሞር ከዛው አስተያየቶትን ስለሰጡን በጣም እናመሰግናለን። እግዚአብሔር ይስጥልን።
አመሰግናለሁ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኬንያ ምርጫ ቦርድ ኮሚሽነሮች ስራቸውን መልቀቃቸውን ዛሬ አስታወቁ። ኮሚሽነሮቹ ይህን ውሳኔ ያሳለፉት ምርጫ ቦርዱ ተአማኒነት ጎድሎታል በሚል ሰበብ ሲሆን የኬንያ ምርጫ ቦርድ ዋና ስራ አስፈጻሚ ኢዝራ ቺሎባ በቅርቡ ከኃላፊነት መታገዳቸውም አግባብ አለመሆኑን ተሰናባቾቹ አመልክተዋል። የኬንያ ምርጫ ቦርድ ኮሚሽን ጽህፈት ቤት ኃላፊ ዋፉላ ቺቡካቲ ስለ ጉዳዩ በቅርቡ መግለጫ እንደሚሰጡም የምርጫ ቦርዱ በትዊተር አስታውቆ ነበር። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያ ምርጫ ባለፈው ነሐሴ 2009 ቢጠናቀቅም በአገሪቱ ምርጫ ቦርድ ውስጥ የምታየው አለመረጋጋት ግን አሁንም ቀጥሏል። ዛሬ ሶስት ያገርቱ የምርጫ ቦርድ ኮሚሽነሮች በምርጫ ቦርዱ ታማኝነት ጠፍቷል ሲሉ አላፍነታቸው መልቀቃቸውን ይፋ አድርገዋል። ካላፍነታቸው እንደለቀቁ ያስታወቁ ኮሚሽነሮች ምክትል ኮሚሽነር ኮኒንጋ ታማይና ማርግሬት ሞቻኛና ፖል ኩርጋት ሲሆኑ አሁን የምርጫ ቦርዱ ኮሚሽነር አላፊ የሆኑት ዋፍላች ቡካቲ ኮሚሽኑን የመምራት ብቃት የላቸውም ሲሉ ኮንነዋቸዋል። ሶስቱን ኮሚሽነሮች ወክለው መግለጫ የሰጡት ኮሚሽነር ማርግሬት ሞቻኛ በምርጫ ኮሚሽኑ ኮሚሽነሮች መካከል ክፍፍል እንዳለ ይናገራሉ።
It must be known that the commission operates as a single unit. There should never be an us versus them. A failure by any part of the unit of the commission, it is considered view, is a failure of the entire commission.
የምርጫ ኮሚሽነሮች ስራቸውን እንደ አንድ አካል ማራመድ እንዳለባቸው መታወቅ አለበት። ምንም በእነሱ መካከል ልዩነት መፈጠር የለበትም። በጽፈት ቤቱና በሰብሳቢው መካከል የሚደረግ ክፍፍል የግል እንዲሁም የኮሚሽኑ ሁሉ ውድቀት ነው። የ2017ቱ አገር አቀፍ ምርጫ ፈተናዎች የምርጫ ኮሚሽኑ ራሱን እንዲመረምርና ጥሩ ተመክሮዎችን እንዲያገኝበት የሚያረጉን ነበሩ። ነገር ግን አሁንም ተቋሙ ስራውን ለመስራት ብቁ አይደለም። ውሳኔዎች በግምት ነው እየተላለፉ ያሉት። የኮሚሽኑ ሰነዶችም ለግል ጥቅም ሲባል አላግባብ እየተለቀቁ ነው። ነገር ግን ኮሚሽነሮች ለተሰየሙት ስራ ብቻ ነበር መስራት የነበረባቸው።
ሚስስ ማርግሬት አክለው የኬንያ ምርጫ ኮሚሽነር ዋፍላች ቡካቲ ኮሚሽኑን በትክክል መምራት ባለመቻላቸው በኮሚሽኑ ኮሚሽነሮች መካከል መተማመን እንደጠፋም አንስተዋል። ሌላው ሶስቱ ኮሚሽነሮች አላፍነታቸው እንዲለቁ ያስገድደው የኬንያ ምርጫ ቦርድ ስራ አስፈጻሚ ኢዝራ ቺሎባ ከኮሚሽኑ መታገድ ነው። የሀገሪቱ የምርጫ ቦርድ ኮሚሽነር ዋፍላች ቡካቲ ስራ አስፈጻሚን ቺሎባ ለምርጫ የተመደበውን 250 ሚሊዮን የኬንያ ሺሊንግ አላግባብ አባክነዋል በሚል ለሶስት ወር አሁን አግደዋቸዋል። በዚህም የኬንያ መንግስት በሚስተር ቺሎባ ላይ ምርመራ እያካሄደባቸው ነው። ይህም ሆኖ የምርጫ ኮሚሽኑ ስራ አስፈጻሚ ኢዝራ ቺሎባ ከእስራኤል አላግባብ ነው የታገድኩት በሚል ለፍርድ ቤት አቤት ብለዋል። የኬንያ ከፍተኛ ፍርድ ቤት ግን አቤቱታቸውን ውድቅ አድርጓል። ዛሬ ከአላፍነታቸው የለቀቁ ኮሚሽነሮች የሚስተር ቺሎባ መታገድ የምርጫ ኮሚሽኑን ህግና ደንብ የጣሰ ነው ሲሉ ውሳኔውን ነቅፈዋል። የሶስቱ ኮሚሽነሮችን ስራ መልቀቅ አስመልክተው የኬንያ የምርጫ ቦርድ በቅርቡ ዝርዝር መግለጫ እንደሚሰጥ በትዊተር ጽሑፉ ይፋ አድርጓል። የኬንያ የምርጫ ቦርድ 6 የምርጫ ኮሚሽነሮች ያለው ሲሆን በቅርቡ በታገዱ ዋና ስራ አስፈጻሚው ላይ ያሁኑ ሶስቱ ኮሚሽነሮች ሲጨመሩ ሁለቱ ብቻ ስራ ላይ ይቀራሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ወደ ተከታዩ መጽሔት ርዕስ እንሻገራለን። ወዲህ ወደ ዩናይትድ ስቴትስ ይመለሰናል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንትነት የሞራል ብቃት የላቸውም ሲሉ የፌዴራሉ ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሚ ተናገሩ። ፕሬዝዳንቱ ፍትህን ለማስተጓጎል ስለመሞከራቸውም አንዳንድ ማስረጃ አለ ሲሉ ነው የከሰሱት። ጄፍ ክለስተር ያጠናቀረውን የዚህን ዘገባ ዝርዝር ስታበላቸው ይዛቀርባለች።
የፌዴራሉ ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሚ የጻፉት ከፍ ያለ ታማኝነት ብለው የሰየሙት መጽሐፍ በዚህ ሳምንት አንባቢ እጅ ከመግባቱ ቀደም ብለው ኤቢሲ ከሚባለው የዜና አውታር ጋር ትላንት ባደረጉት ቃለ ምልልስ ከሐላፊነታቸው ከመባረራቸው በፊት ከፕሬዝዳንት ትራምፕ ጋር በግል ያደረጓቸው ንግግሮች አስተውሰዋል። ሚስተር ኮሚ በተጨማሪም ባለፈው ፕሬዝዳንታዊ ምርጫ ሂደት ውስጥ ሩሲያ ገብታበታለች ለሚባለው ጣልቃ ገብነትና ያኔዋ ፕሬዝዳንታዊ እጩ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩ ጊዜ በሚስጥር መያዝ ይገባቸው የነበሩ የመንግስት መረጃዎችን በግል ኮምፒውተር ማደራጃቸው ስለማስተናገዳቸውም ተናግረዋል ኮሚ። ኮሚ ከኤቢሲ ጋር ያደረጉት ቃለ ምልልስ ከተሰራጨ ከሰዓታት በኋላ ባስተላለፉት መልእክት ኮሚ ጠማማይቱን ክሊንተን ነጻ ለማውጣት ረቂቅ ያወጣው እርሷን ከማናገሩ ከረጅም ጊዜ በፊት ነበር ብለዋል ትራምፕ። ትራምፕ ለፕሬዝዳንትነት ብቃት የላቸውም ብለው ያስቡ እንደሆነ ኮሚ ተጠይቀው አዎ ብለዋል። ነገር ግን በአእምሮ ጤና ምክንያት አለመሆኑን አመልክተዋል።
I don't buy the stuff about him being mentally incompetent at early stages of dementia. A person who sees
በአእምሮ ጤና ምክንያት ብቁ አይደሉም ወይም በአእምሮ ጤና ቀውስ የመጀመሪያ ደረጃ ላይ ናቸው የሚባለው ነገር እኔ አልጋራም። በቻርልስቪሉ አጋጣሚ የሞራል መተካከል እንደነበረ የሚያስብ ሴቶችን አንዳች ስጋ ነገር እንደሆኑ አድርጎ የሚቆጥር በትልቁም በትንሹም ነገር ያለማቋረጥ የሚዋሽና ያንንም የአሜሪካ ሕዝብ ያምናል ብሎ በጽናት የሚናገር ሰው የዩናይትድ ስቴትስ ፕሬዝዳንት ይሆን ዘንድ ከሞራል አቋያ አይቻለውም።
ኮሚድ ለማባረር ፕሬዝዳንት ትራምፕ የደረሱበት ውሳኔ ሮበርት ሙለር ልዩ መርማሪ እንዲሆኑና የሩሲያን ጣልቃ ገብነት ጉዳይ እንዲሁም ትራምፕ ፍትህን ለማስተጓጎል ሞክረው እንደሆነ እንዲፈትሹ መሰየማቸውን አስከትሏል። ልዩ መርማሪው እስካሁን የትራምፕን የቀድሞ የዘመቻ ስራ አስኪያጅና ሁለት ረዳቶችን ጨምሮ በ19 ሰዎች ላይ የክስ ዶሴ ከፍተዋል። ፕሬዝደንቱ ልዩ መርማሪውን የማባረር ህጋዊ ችሎታ አላቸው ብሎ ዋይት ሃውስ እንደሚያምን የቤተ መንግስቱ ቃል አቀባይ ሳራ ሃከቢ ሳንደርስ ባለፈው ሳምንት ያሳወቁ ሲሆን ሚስተር ኮሚ በትላንት የኤቢሲ ቃለ ምልልሳቸው ያንን እርምጃ ፕሬዝደንቱ በህግ የበላይነት ላይ ሊሰነዝሩ የሚችሉት እጅግ የበረታ ጥቃት ይሆናል ብለዋል።
ከምሽቱ 3 ሰዓት ከ41 ደቂቃ ነው አሁን አዲስ አበባ ላይ። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስፖርት ይቀጥላል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊው አብደላ ጎዳና በትላንቱ የናጋኖ ጃፓን ማራቶን ድል ተቀዳጅቷል። መስፍን አለሙ ደግሞ በፖላንዱ ግማሽ ማራቶን አሸንፏል። በእግር ኳስ የኢትዮጵያ ሴቶቹ ብሔራዊ ቡድን የሊቢያ አቻውን ቀጥቶ ወደ ቀጣይ ዙር አልፏል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። እጅግ ቀዝቃዛና ዝናብ የበዛበት 122ኛው የቦስተን ማራቶን አሁን ከመሸ ከ2 ሰዓት በፊት ተጠናቋል። በዚህም ዛሬ የዩኤስ አሜሪካ ሴቶች ብልጫ አሳይተዋል። ከ33 ዓመታት በኋላም ለመጀመሪያ ጊዜ ድል ተቀዳጅተውበታል። የዚህን እንደ በረዶ የሚቀዘቅዝ አየር ተቋቁማ በአንደኝነት ያጠናቀቀችው አትሌት ዴዚሬ ሊንደን ትባላለች። በ2 ሰዓት 32 ደቂቃ ከ15 ነው ያጠናቀቀችው። ባለፉት 40 ዓመታት ከተመዘገቡት ሁሉ ቀርፋፋው ነው ተብሏል። ባለፈው ዓመት የቦስተንን ማራቶን የሴቶቹን ያሸነፈችው የ37 ዓመት ዕድሜ ያላት ኬንያዊቷ ኤድና ኪፕላጋት እንደነበረች ይታወሳል። በዛሬው የቦስተን ማራቶን ከኢትዮጵያ ታዋቂዎቹ አትሌቶች አሰለፈች መርጊያ፣ ብዙነሽ ዳባ እንዲሁም ማሚቱ ደስቃ ተሳትፈዋል። የወንዶቹን ጃፓናዊው ዩኪ ካዎቺ በ2:10:46 አጠናቋል። በናጋኖ ጃፓኑ ማራቶን በወንዶቹ ድል የተቀዳጀው ኢትዮጵያዊው አብደላ ጎዳና ሲያሸንፍ የመጀመሪያው ጊዜ አይደለም። ባለፉት ቅርብ ዓመታት በባርሴሎና ሁለቴ፣ በቤይሩትና በሚላን ኢጣሊያ አሸንፎ ፖዲየሙ ላይ ደምቋል። የሴቶቹን ያሸነፈችው ጃፓናዊቷ አሳሚ ፉሩዜ ግን በማራቶን ቀድማ ስትገባ የመጀመሪያ ጊዜ ነው። የጃፓን አትሌት በሴቶቹ ማራቶን ለመጨረሻ ጊዜ ያሸነፈችው ከ17 ዓመታት በፊት እንደነበር ይታወሳል። አብደላ ጎዳና ቀድሞ ሲገባ ያስመዘገበው ጊዜ 2:14:21 ሆኗል። የፉሩሴ ሰዓት ደካማ ነው፣ 2:34:09። ሦስቱም ፖዲየሙ ላይ የወጡት ግን የጃፓን ሴቶች ናቸው። በሎድዝ ፖላንድ የግማሽ ማራቶን መስፍን አለሙ ከኢትዮጵያ በአስደናቂ ሁኔታ በአንደኝነት አጠናቋል። 1:03:17 ነው ጊዜው። የኬንያው ሂላሪ ሜዮ እንዲሁም የኢትዮጵያው አማኑኤል ብርሃኔ ሁለተኛና ሦስተኛ ወጥተዋል። ወደ አዲስ አበባ ስንሸጋገር ሩጫ፣ ውርወራና ዝላይንም የሚያካትተው 47ኛው የኢትዮጵያ አትሌቲክስ ሻምፒዮና ነገ በአዲስ አበባ ስታዲየም እንደሚጀመር ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ገልጿል። የእግር ኳስ ስፖርት ዜናም ይዟል። መቀጠል ትችላለህ ገዛኸኝ።
ከክልሎች ከከተማ አስተዳደሮችና ከ40 ክለቦች የተውጣጡ 1237 አትሌቶች እንደሚሳተፉበት የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። የፌዴሬሽኑ ፕሬዝዳንት አትሌት ሻለቃ ኃይሌ ገብረስላሴ በሻምፒዮናው ዙሪያ በሰጠው መግለጫ ለውድድሩ ከሁለት ሚሊዮን ብር በላይ በቂ በጀት የተመደበለትና በዚህም ውድድር በየካታጎሪው አሸናፊ የሚሆኑ አትሌቶች በአህጉራዊና ዓለም አቀፋዊ ውድድሮች ላይ እንደሚሳተፉ አመልክቷል። የዘንድሮው ውድድር በሁለቱም ጾታ ታዋቂ አትሌቶች በጠንካራ ፉክክር የሚፈተኑበትና አዳዲስ ፊቶችንም በአሸናፊነት የምናይበት አጋጣሚ እንደሚሆንም እምነቴ ነው ሲል ሻለቃ ኃይሌ አክሎ ገልጿል። በተለያዩ ውድድር ዘርፎች ለስድስት ቀናት በሚቆየው ዓመታዊ የኢትዮጵያ አትሌቲክስ ሻምፒዮና 500 ሴትና 737 ወንድ አትሌቶች ይሳተፋሉ። በእግር ኳስ ዜና ባለፈው ሳምንት የስፖርት ክፍለ ጊዜ የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን በካይሮ ላይ የሊቢያቸውን 8-0 ማሸነፉን መግለጻችን ይታወሳል። የመልሱን ማጣሪያ አዲስ አበባ ላይ አድርጎ ሉሲዎቹ በድጋሚ የሊቢያቻቸውን 7-0 አሸንፈዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን በአጠቃላይ 15-0 አሸናፊነት ወደ ወሳኝ ማጣሪያ ተሸጋግሯል። በሌላው ምድብ ደግሞ አልጄሪያ ተጋጣሚዋን የሴኔጋል አቻውን አሸንፈዋል። የአልጄሪያና የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድኖች በደርሶ መልስ ጨዋታ አድርገው አሸናፊ የሚሆነው ጋና በመታዘጋጀው አራተኛው የአፍሪካ ሴቶች እግር ኳስ ሻምፒዮና ላይ ተሳታፊ ይሆናል። ከሁለት ወራት በኋላ አልጄርስ ላይ የመጀመሪያውን ጨዋታ ያደርጋሉ። ሁለተኛውን የመልስ ጨዋታ ደግሞ አዲስ አበባ ላይ ተደርጎ አሸናፊው በቀጥታ በአራተኛው የአፍሪካ ሴቶች እግር ኳስ ዋንጫ ተሳታፊ ይሆናል። መልካም እድል ለሉሲዎቹ። ወደ ኡጁምቡራ ስናመራ በቡሩንዲ አስተናጋጅነት ከ17 ዓመት በታች ወንዶች የአፍሪካ እግር ኳስ ዋንጫ ከትናንት በስቲያ ተጀምሯል። ኢትዮጵያን ጨምሮ የ8 ሀገራት ታዳጊ ወጣት ብሔራዊ ቡድኖች በሻምፒዮናው ይሳተፋሉ። በመክፈቻው የአስተናጋጁ ሀገር ታዳጊ ቡድን ብልጫ ተወስዶበት በኬንያ አቻው 4-0 ተሸንፏል። በዚሁ ምድብ የሚገኙት የኢትዮጵያና የሶማሊያ ታዳጊዎች ተጫውተው የኢትዮጵያ ቡድን 3-1 ረቷል። ሶስቱንም ጎል ለኢትዮጵያ ታዳጊ ያስቆጠረው መስፍን ታፈሰ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ታዳጊ ቡድን ቀጣይ ተጋጣሚ የኬንያ አቻው እንደሚሆንም ተጠቁሟል። በመጨረሻም የልዩ ተሰጥኦ ባለቤትና በማራኪ አጫዋቱ መላው የዓለም እግር ኳስ አፍቃሪ የተደነቀበት ብራዚላዊው ፕሮፌሽናል እግር ኳስ ተጫዋች ሮናልዲንሆ ትናንትናና ከትናንት በስቲያ የአውሮፓ ሻምፒዮን ዋንጫን ይዞ በመምጣት በአዲስ አበባ የሁለት ቀናት ጉብኝት አድርጓል። ከበርካታ አድናቂዎቹ ጋርም የመታሰቢያ ፎቶግራፍ ከመነሳቱም በላይ በአዲስ አበባ ስቴዲየም ከወጣቶች ጋር ያደረገውን ልምምድ በብዙ ሺህ የሚቆጠር ተመልካች ተከታትሎታል። አድናቆቱንም ሞቅ ባለ ጭብጨባ ገልጾለታል። አቀባበሉ ከጠበቀው በላይ የሆነበት በሚታወቅበት ፈገግታውና የደስታ ምንባ ሲተናነቀው ታይቷል። ሮናልዲንሆ ቀደም ሲል በጋዜጣዊ መግለጫው ኢትዮጵያን እንዴት ታውቃታለ ተብሎ ሲጠየቅ
ለሶፖር ቴሌቪዥን ነውስ ማራቶን ይስተስክሴፎረሙስ
በረጅም ርቀት ሯጮቿ በተለይም በማራቶን የኢትዮጵያውያኑን ያሸናፊነት ብዙ ጊዜ አይቻለሁ ሲል መልስ ሰጥቷል። ወደ ውጭ ጉዳይ ሚኒስቴር ቢሮ መሄዶ በሚኒስትሩ ዶክተር ወርቅነህ ገበየሁ እንኳን የሰው ዘር መገኛ ሉሲ ሀገር በደህና መጣ በማለት ሞቅ ያለ አቀባበል አድርገውለታል። በዚያም በእጅ ሰላምታ ብቻ አልሸኙትም። ግርማ ሞገስ ያለው ጃኖ ጋቢ አልብሰው አድምቀው ደስ አሰኝተው ሸኝተውታል። ሮናልዲንሆን ወደ አዲስ አበባ እንዲመጣ ያደረገው ስፖንሰሩ የሃይንከን ቢራ ካምፓኒ ነው። በእኔ በኩል ይኸው ነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን ክፍሌና ገዛኸኝ ጽዮን መስቀልን እናመሰግናለን ለስፖርት ዘገባዎች። ተከታዩ ቅንብር የዩናይትድ ስቴትስ የተወካዮች ምክር ቤት ውሳኔ ኤችአር 128 ላይ ያተኩራል።
ኤችአር 128 ተብሎ የሚጠራውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ሰብአዊ መብቶች አያያዝ ላይ ያሳለፈውን ውሳኔ አስመልክቶ ያነጋገርናቸው የህግ ባለሙያ ፕሮፌሰር አለማየሁ ገብረ ማርያም ውሳኔው እንዳይጸድቅ ለማስተጓጎል ኢትዮጵያ መንግስት ከ700 ሚሊዮን ብር በላይ በአንድ አመት ተኩል ጊዜ ውስጥ ማውጣቱን ገልጠውልናል። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የህግ ፕሮፌሰሩ አለማየሁ ገብረ ማርያም ከሰለሞን አባተ ጋር ያደረጉትን ቃለ ምልልስ የመጀመሪያ ክፍል በትናንትናው ምሽት ስርጭታችን የቀረበ ሲሆን ሁለተኛው ክፍል ምናልባትም ኤችአርኤስ 128 የዩናይትድ ስቴትስ መንግስት እርምጃዎችን ወደ መውሰድ እንዲያመራ የሚያደርገው ከሆነ በግለሰቦች ላይ ያነጣጠር ይሆን ለሚል ጥያቄ ከሰጡት መልስ ይነሳል።
አዎ፣ ነገሩ እንግዲህ አስተያየቱና ዛቻው እንደዛ ነው። ግን ነገሩን እንደው በእርግጥ እንመልከተውና ህጉ በስራ ላይ ውሏል። ይሄኛው የተለየ ህግ ነው። ማግኒትስኪ አክት የሚባለው የተለየ ህግ ነው። አዎ፣ ህግ ነው፣ በስራ ላይ ያለ ነገር ነው። ስለዚህ አሁንም ቢሆን እነዚህ ሰዎች ከተገኙና ከተጠቆሙ አሁንም ቢሆን አሜሪካ ውስጥ እንዳይገቡም ሆነ አሜሪካ ውስጥ ከገቡ በኋላ ንብረታቸውም ሆነ ሌላም ነገራቸው እንዲያዝ ማድረግ ይቻላል። ስለዚህ ማናቸውም ቢሆኑ ከዛ ላይ ያመልጡ አይችሉም። ይሄኛው ግን አሁን ባለፈው ህግ ላይ ግን የሚጠይቀው እንደዚህ ከሆነ በተለይ ይሄንን የፈጸሙ የሚባሉ ሰዎች ተነጥለው ወጥተው ስማቸው ተመዝግቦ ማግኒትስኪ አክት የሚባለው እነሱ ላይ እንዲፈጸም ለማድረግ ነው።
ፕሮፌሰር አለማየሁ፣ ከዚህ በፊት አንድ የኢትዮጵያ ባለስልጣን ስለ አውሮፓ ፓርላማ ውሳኔ ወይም ደግሞ የአውሮፓ ፓርላማ ሰዎች መታሰራቸውን፣ ሰብአዊ መብቶች መረገጣቸውን ተቃውሞ መግለጫ ሲያወጣ ያ ሰነድ የተጻፈበትን ያህል ቀለም እንኳን ዋጋ የሌለው ሰነድ ነው፣ ወጣ መደርደሪያ ላይ ሊቀመጥ ነው የወጣው የሚል መግለጫ ሰጥተው ነበረ። ኤችአር 128 ከዚህ የተለየ በምን ይሆናል? ምን ማረጋገጫ አለ ይሄ ህግ ሆኖ የሚሰራ ለመሆኑ?
አንድ መጠቆም የምፈልገው ነገር ምንድን ነው፣ እዚህ ላይ ይሄ ነገር ዝም ብሎ የተጻፈበት ወረቀት እንኳን ዋጋ የሌለው ከሆነም አስፈላጊ ካልሆነም ለምንድን ነው 41 ሚሊዮን ብር በወር እየከፈሉ የተቃወሙት? ይሄ አንደኛው ነጥብ ነው። ሁለተኛ እነሱ ወረቀቱን ብቻ ለመድ ትምህርቱ ምንድን ነው? ይሄ ነገር ከተስፋፋ ምክንያቱም ይሄኛው ምልክት ነው ስል ምንድን ነው እድል እንሰጣቸዋለን አስተካክሉ ይህን መሰ ግን በምክር ቤት ውስጥ በጣም ኃይለኛ የሆነ ስሜት አለ ይህንን ነገር ለውጡ ለማምጣት ምክር ቤት አባሎች በዚህ ነገር ተቆርቋሪዎች ናቸው እና ስለዚህ በዚህ ካቀጠላችሁ ምናልባት ጊዜ ሊፈጅ ይችላል እንጂ ድንጋጌ ወጣና የበለጠ ችግር ሊገጥማችሁ ይችላል። በተለይ ደግሞ በእርዳታ በኩል የመሳሰሉትን ነገር በሌላም በውጭ ጉዳያቸው ያለውን ችግር ሊመጣ ስለዚህ ይህንን ነገር ተደራድረን በሰላም እንፍተው አይነት ነገር ነው። ምክንያቱም ሁለታችንም ጥቅም አለን። እነሱም በአካባቢ ያለውን በአሸባሪነት መከላከል ይፈልጋሉ፣ ኢትዮጵያ ውስጥም ደግሞ መልካም አስተዳደር እንዲኖር ይፈልጋሉ። ስለዚህ ይህንን ነገር እንስማማበት ነገር ነው። ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ይችኛው እንቁላል ናት። አሁን ግን ቀስ ብላ በእግሯ መሄድ አይቀርም እና በእግሯ እንዳትሄድ ነበር እነሱ የፈለጉት። ለመጨፍለቅ የፈለጉት ግን በእንቁላልነት ደረጃዋ ነበር፣ ግን ወደዛ እየሄደች ነው።
ፕሮፌሰር አለማየሁ ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበር እና አንደኛ እርስዎ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩዋቸው? እርስዎ ይጽፋሉ፣ በተለያዩ አጋጣሚዎች የጥናት ጽሁፎችን ያወጣሉ፣ ከፖለቲካ ሰዎች ጋር ይገናኛሉ፣ ይጽፋሉ፣ በሂልን ጨምሮ በሌሎችም በብዙ ቦታዎች ላይ እንደሚጽፉ ይታወቃል እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል? አይጋሩም ከወጣው መግለጫ ጋር ሐሳቡን?
አልጋራ ምክንያቱም ምንድነው? ሁለት ጥያቄዎች ናቸው፣ ሁለቱንም መልሳለሁ። ማልጋራበት ምክንያት ምንድነው? ይሄ የቆዘቆዘና ስር የሰደደ ችግርና በሽታ ነው። ሰው መግደል እኔ ራሴ እዚህ ሰብአዊ መብት ታጋይ ሊሆን ያስገደደኝ ነገር እኔ ፈልጌ አይደለም። እኔ ራሴ ስራ መስራ ተገልዬ ምኖር ሰው ነበርኩኝ። ግን በመለስ ዜናዊ ያኔ ስቴት ኦፍ ኢመርጀንሲ ብሎ አዋጅ በተደረገበት ጊዜ እነዛ ወጣቶች በታረዱበት ጊዜ ያኔ ነው ተቀስቅሼና በጣም አእምሮዬ ተናውጦ እዚህ ነገር ውስጥ ልገባና
በ97ቱ ምርጫ ጊዜ ነው የሚሉኝ።
ልክ ነው። 97ቱ በአውሮፓ 2005 ማለት ነው። አሁንም ለጠየቀው ጥያቄ ለጠቅላይ ሚኒስትር አብይ ደብዳቤ ጽፌላቸዋለሁ። በይፋም ወጥቷል። ብዙ ቦታ ባለፈው ሰኞ ነው ሰፋ ያለ እንትን ነው ያወጣሁላቸው። የኔ አስተያየት በጣም ቀላል ነው። እኔ ለወጣቶቹ ነው የቆምኩት። በተለይ የኢትዮጵያ ወጣቶች ይኸው እንግዲህ 10 ዓመት አለፈኝ ስለ እነሱ ስሟገትና ወጣቶቹ እድል መሰጠት አለበት። እኛ በተለይ በእኔ ትውልድ ያለውና ሸምገል ያለን ሰዎች ከጨዋታ ወጣ ብለን ለወጣቶቹ እድልነት፣ ምክንያቱም የኢትዮጵያ የወደፊቷን ማስተካከል የሚችሉት ወጣቶች ብቻ ናቸው። ስለዚህ የወጣቶቹ ጩኸት ይሰማ፣ ወጣቶቹ ተጎዱ ስራጡ ተምረው ቦታ ያላቸው ድንጋይ ሲቀጠቅጡ ነው የሚሉት የመሳሰሉት ነገርና እነዚህን ወጣቶች እንቀፍና እነሱን ወደፊት እናራምን ነው የኔ ተስፋ ምንድነው ጠቅላይ ሚኒስትር አብይ ወጣት ብዬ ነው ማለት የነሱንም ሐሳብ ያስተጋባሉ ብዬ ነው ማምነው አስተያየታቸውም መልካም በጣም ጥሩ መልካም መልካም አስተያየቶች አላቸው በኢትዮጵያዊነት ያምናሉ በአንድነት ያምናሉ ህዝብን አብሮ በማድረግ ጥላቻ እንዲጠፋ ህዝቡ እርቅ እንዲኖር እነዚህ ነገሮች እኔ በልቤም ያሉ ናቸው ለ13 አመት እንግዲህ ስለፍፍ እነዚህ ነገሮች ያጠፋውበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማምን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋለሁ ዋናው ለወጣቱ ይቆማሉ ስላልኩ ነው ስለዚህ ወጣቱን የሚያመራመድና የወጣቱን ትውልድ ወደፊት የሚገፋ ማናቸውም ሰው ቢሆን እኔ ደግፋለሁ ስለዚህ በዚህ ነው ዋና ድጋፌን ለእሳቸው የሰጠሁት
እንግዲህ ለእሳቸው እንደዚህ አይነት ድጋፍ ከሰጡና እሳቸው አራምዳቸዋለሁ ያሉትን ወይ ማከናውናቸው ያሉትን ተግባራት እንዲፈጽሙ ድጋፍ የሚያስፈልጋቸው ናቸው ብለው ካመኑ ይሄ HR 128 ያንን ድጋፍ ይነፍጋቸዋል እንዳይንቀሳቀሱ እጅና እግሮቻቸውን ያስሯቸዋል የሚል ስጋት የለውም ፕሮፌሰር
ምንም በፍጹም ምክንያቱም እሳቸው የሚያምኑት እኮ ይሄንን ነው እሳቸው የተናገሩት ምንድነው ተጠያቂነት ኑር ህዝብን ለምሳሌ በደህንነት የተገደሉትን ሰዎች ንጹሃኖችን ስለተገደሉ ይቅርታ ጠየቁ ይሄ ትልቅ እርምጃ ነው ሰብአዊ መብት ይከበር መልካም አስተዳደር ይኑር ጥፋት የነበረው ይጣራ ተቃዋሚ ፓርቲዎች የመሳሰሉት እኩል ሆነው ጣላትነት ሳይሆን በጣላትነት ደረጃ ሳይታዩ እንደ ተቃዋሚ ሆኖ ይሳተፉ ሊከፋፍል ነገር በዘር በጎሳ ምናምን የሚለው ነገር ቀርቶ በአንድነት አምነን ኢትዮጵያን በልማት አብረን እንስራ ምናምን ልክ በነሳይ ጠቅላይ ሚኒስትር አብይ የተናገሩት ነገር እንትኑ ላይ የተጻፈ ነው ምንም የሚለይ ነገር የለም ስለዚህ ሊቃወም ነው ብዬ ሌላ ሰው እስካላሳየኝ ድረስ ምንም የሚቃወም ነገር የለም እሳቸው አስተሳሰባቸውም የተናገሩትም እስካሁንም ደግሞ ባለፉት ጥቂት ሁለት ሳምንታት ውስጥ ያደረጉትም አብሮ ከዚህ ጋር መሄድ ነው ስለስረኞች ለምሳሌ እነ የተከበሩት እነ እስክንድር ነጋ እንዳለም አራገም እነዚህ መሳሰሉት ጀግኖች አለምክንያት ታስረው ባንዲራ ለምን አወጣችሁ ተብሎ የታሰሩ ሰዎች እንዲህ አለምክንያት በብዙ ቦታ ሄደው ደግሞ እንደዚህ ያለውን በየቦታው ይሄዱ ሰላም ለመፍጠርና ህዝቡን ለማዋሃድ እየመከሩ ነው ያሉት በእኔ አስተያየት ማለት ነው ከታተላቸው ለሚያደርጉት ነገር ስለዚህ ይሄንን ነገር በሚያደርጉበት ጊዜ ድጋፍ ነው የሚያስፈልጋቸው ብዙዎቹ የሚናገሩ አሉ አዎ እንደዚህ ነው በእነሱ ስር ነው ያሉት ይቆጣጠሯቸዋል ምንም ማድረግ አይችሉም አሻንጉሊት ናቸው ምናምን እያሉ ያወራሉ ግን ይሄ ትክክለኛ አስተሳሰብ አይመስለኝም ለሌ አንድ ሰው እድል መሰጠት አለበት እድሉ ተሰጥቶት ካልቻለ ያኔ ነው እንግዲህ ግሳቸውም ሌላም ነገር የሚከተሉ ለምሳሌ ጠቅላይ ሚኒስትር ኃይለ ማርያም በነበሩበት ገና ሲሾሙ የዚህ አይነት አቋም ነበር የወሰድኩት እድል ይሰጣቸው ከሰሩ በኋላ ወይንም ጉድለት ካለው በጉድለታቸው መነጋገርና መገሰጽ ያለብን የሚል አስተያየት አለኝ ስለዚህ እኔ በንጹህ ልብና በቅንነት ነው ሁሉን ነገር ማስበው ስለዚህ እድል ይሰጣቸው እንርዳቸው ደግሞ እዚህ ለማስመን ፈልገው ነገር ምንድን ነው ዲስኩር በሰጡበት ላይ በተለይ በዲያስፖራ ያሉት በሌሎችም አገራችሁ መርዳት ከፈለጋችሁ እጃችንን ከፍተን እንቀበላለን ነው የሚሉት ከአሁን በፊት የነበረው እኔ ያስታውሳለሁ ለዲያስፖራ ተብሎ የወጣ ፕላን ነበረ ባሉበት ሀገር እንዴት እንደማሸነፍ እንደሚቻል እነሱን ለማቆርቆዝ መደረግ ያለበት የመሳሰሉትን ነገሮች ፕላን ይወጣ ነበር ስለዚህ እንደዚህ እጁን ከፍቶ ለሚቀበል ሰውና አእምሮን ባነጋገሩም በለዘብተኝነቱም እነዚህን ነገሮች የሚያደርግ ሰው በእኔ አስተያየት ድጋፍ ያስፈልጋል ከድጋፍም ደግሞ አልፎ በሚያስፈልጉት ብዙዎቻችን አለ በአለም ላይ የምንኖር ኢትዮጵያኖች በእውቀትም የላቅነን ብዙዎቻችን ችሎታማል እነዚህን ነገሮች አገራችን ለመርዳት የሚያስችሉ ብዙ ነገሮች አሉ እዛም ሆን ሳንመጣም እዚህም ሆን የትም ባለንበት በሀሳብም በሌላም ነገር ልንረዳ እንችላለን ስለዚህ በእኔ አስተያየት አሁን ለጠቀሰው ነገር እነዚህን ነገሮች ኤችአር ላይ የወጡትን ነገሮች ለማሳደግ ከውጭም ከውስጥም መስራት እንችላለን በሰላም ማለት ነው ምክንያቱም የምንፈልገው ምንድን ነው የኢትዮጵያን ህዝብ ማለት ነው በኢትዮጵያ ህዝብ ደግሞ በእኔ አስተያየት ደጋግሜዋለሁ 75% ወጣት ነው ከ30 በታች ነው ያለው እነዚህን ለማሳደግ እና እነሱን የሀገሪቷ የወደፊቱን እድል ተቆጣጣሪ እንዲሆኑ ለማድረግ ሁላችንም መሳተፍ አለብን ይሄ ነው የኔ ዋናው መልእክቴ ማለት ነው
እንግዲህ ይሄ ኤችአር 128 በአንድ እጅ ዳቦ በአንድ እጅ ልምጭ እንዲሉ ነው ማለት ነው ካሮት ኤንድ ስቲክ የሚባለውን አይነት አያያዝ ያለ ነው ማለት ነው
ልክ ነው እና ምርጫው እንግዲህ እዚህ ላይ ነው በሁለቱም በኩል መደረግ ያለበት ግን እንዳያያዙ ከሆነ እንደጠየቀኝ አሁን ጥሩ ጊዜ አለ ሁሉም ይህንን ነገር ተመልክቶ ብዙ ስህተቶች ይሰራሉ ግን ስህተትን መድገም አያስፈልግም እነዛን ስህተቶች ደግሞ ልናስወግዳቸው የምንችለው ምንድን ነው ቅን በሆነ ልብ ራሳችንን አይተን የጠፋውን ጥፋት መነጋገር መታየት በህግ የሚጠየቀው በህግ ይጠየቃል በይቅርታ ደግሞ የሚታየው በይቅርታ ይታያል በአጭሩ ኔልሰን ማንዴላ ያደረገውን ነገር መደረግ አለበት እንደውም ምኞት ለጠቅላይ ሚኒስትሩ የጻፉላቸው ደብዳቤ ላይ የሚናገረው ምንድን ነው በማንዴላ ጫማ ውስጥ ሆነው ይሂዱ ማንዴላ ያደረጉትን ይከተሉ። በአገራችን እኛ ድሮ ብዙ ነገር አይተናል። በመሪዎች በኩል በንጉሳዊን አይተናል። ከእግዚአብሔር ስልጣን ተሰጠን የሚሉ እነ ማርክስ እነ ሌኒን አምልከናል። ጫካ ውስጥ ገብተን ተዋግተን እንዲህ አድርገናል ምናምን ብዙ ነገሮች አልፈናል። አሁን የሚያስፈልገን የመሪ አይነት ምንድን ነው? ማንዴላን የሚከተል ህዝብን አብሮ የሚያመጣ ሰላምን የሚያሰፍን እርቅን የሚደግፍ እነዚህን የመሳሰሉትን ነገሮች የሚያደርግ ነው። ስለዚህ ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ይህንን ነው። ምንም አያስቡ፣ የማንዴላን ጫማ ተከትለው ከሄዱ ኢትዮጵያም አንድነቷ ይጠበቃል፣ ሰላሟም ይጠበቃል፣ ልማቷም ይጠበቃል። እንደውም ኢትዮጵያ የአፍሪካ ፀሐይ ትሆናለች የሚል ደብዳቤ ነው የጻፍኩላቸው። ግን የማንዴላን ጫማ መከተል ያስፈልጋል፣ ወይም ፈለግ ወይም ጉዞ። ያንን ጉዞ እስከተከተሉ ድረስ የኢትዮጵያ የወደፊቷ እድል በማያጠራጥር መልክ የአፍሪካ ፀሐይ እንደምትሆን ምን እምነት አለኝ።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የህግ ፕሮፌሰር፣ እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው።
እኔም በጣም አመሰግናለሁ። መልካም ለአንተም ለአድማጮች።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ፕሮዲውሰሩ ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አሉላ ከበደ ነን። የትግርኛ ስርጭት ይቀጥላል።
ጤና ይስጥልኝ።